የአስቸኳይ ጊዜ አዋጅና አንድምታው የኢትዮጵያ መገናኛ ብዙሃን ምህዳር ድህረ አዋጅ ገጾቹን ለመዳሰስ የታለመ የጋዜጠኞች ውይይት ሁለተኛ ክፍል ነው። በቀደመው ክፍል ውይይት ተሳታፊዎቹ የዚህ ህግ ዓላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ ማዋል አይመስለኝም፣ ዋና ዓላማው ይልቁንስ የስነ ልቡና ጫና ማሳደር ነው ሲሉ አንደኛው ተወያይ ይከሳሉ። መሬት ላይ ያለውን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቁ የመሆን ነገር ነው የነበረው። ወደ መፍትሄዎቹ እንኳ መንገድ እንዳንጀምር ከዚህ መሰረታዊ ስህተት ይነሳል በሚል ይተቻል። ሁለተኛው ተወያዮቹ መስፍን ነጋሽና አርጋዋሽኔ ናቸው። በኢትዮጵያ ለበርካታ ዓመታት በጋዜጠኝነት ሙያ የሰሩ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ውይይት እልባት ካደረገበት ይነሳል።
መስፍን፣ ወደ አርጋው ከመሻገሬ በፊት ቀደም ብለህ አንድ ነገር ጠቆም አድርገሃል። ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመጹ ወቅት ፍንጮች ነበሩ። በቀጥታ ያሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር ወዴት ሊሄድ እንደሚችል ብለሃል። የትኞቹ ናቸው እነኛ ፍንጮች?
አዎ፣ ለምሳሌ ኦሮሚያ ውስጥ የሚካሄደውን እንቅስቃሴ ካየን፣ ያ እንቅስቃሴ መጀመሪያ የተነሳው ግንጭ መሰለኝ ካልተሳሳትኩ የኤሌመንተሪና የሃይስኩል ተማሪዎች ናቸው። እነዚህ ልጆች ህጻናት ናቸው። እውነት ለመናገር የተለየ የፖለቲካ ግብ ኖሯቸው የሚንቀሳቀሱ አይደሉም። ግን የአካባቢያቸው መሬት በግፍ ሲወሰድ እያዩ ተቃውሟቸውን ገለጹ። ለእነዚህ ልጆች የተሰጠው መልስ የመንግስትን የጥያቄ ማስተናገጃ ምንድን ነው የአመለካከት ማዕቀፍ ያሳይሃል። ቁጭ ብሎ ሄዶ ከአካባቢው ሰዎች ጋራ፣ ከሀገር ሽማግሌዎች፣ ከፖለቲካ ተወካዮቻቸው ጋራ እንደ መወያየትና እንደ መፍታት እነዚህን ልጆች እያባረሩ ማሰርና መደብደብ እና መግደል ነው የተያዘው። ከዛ በሁሉም የኦሮሚያ ክልሎች የቀጠለው ያ ነው። ብዙ ሰዎችን ማሰር፣ በአንድ አካባቢ በአንድ ትንሽ መንደር በመቶ የሚቆጠሩ ሰዎችን ማሰር፣ በማህበራዊ ድረገጾች እና የነበረው ቪኦኤም ሌሎችም ሚዲያዎች ሲዘግቡ የነበረው ግድያው፣ እስሩ ሁሉ በጣም የተስፋፋ ነበረ። እሱ የፈጠረው ስጋት በአማራ ክልል እንቅስቃሴዎች ሲጀመሩ እንቅስቃሴዎች ያሉ ሰዎች ኦሮሚያ ካለው የተለየ ስትራቴጂ መከተል እንዳለባቸው አስበው የመጡ ይመስለኛል። ምክንያቱም ዞሮ ዞሮ በሰላማዊ ሰልፍ ዝም ብለን የምንወጣ ከሆነ እንሞክራለን፣ ግን የመንግስት መልስ ምን ሊሆን እንደሚችል መገመት አያዳግተንም ብለው የጀመሩ ይመስለኛል። አማራ ክልል እንቅስቃሴው ከተጀመረ በኋላ እና ብዙ ማሳያዎች አሉ። ኢቨን በኦሮሚያ የነበረው እንቅስቃሴ ከመጀመሩም በፊት የተቃዋሚ ፓርቲዎች ላለፉት 25 ዓመታት እንደዛ መሰቃየት፣ አመራሮቻቸው ይታሰራሉ፣ ይፈታሉ፣ ይታሰራሉ፣ ይፈታሉ፣ ይሰደዳሉ፣ ከስራ ይባረራሉ። ይሄ ሁሉ የኢህአዴግን የተቃውሞ እንቅስቃሴዎችን የሚይዝበትን መንገድ ያሳያል። አባቱ ከመግረፍና ከመደብደብ ውጪ ምንም ሌላ ልጁን የሚይዝበት መንገድ እንደሌለው የሚያውቅ ልጅ እኮ ራሱን ያዘጋጃል። ለዛ ምንም ምርጫ የለውም። አባቱ በውይይት ችግሮችን እንደማይፈታ የሚያውቅ ልጅ በሂደት የራሱን መንገዶች ያዳብራል። ወይ ከአባቱ ጋር አንድ ክፍል እንዳይቀመጥ ሁኔታዎችን ሁሉ ያመቻቻል። አባቱ ከተኛ በኋላ ቤት ይገባል። አለበለዚያ ደግሞ ጂም እየሄደ ጡንቻውን ማዳበር አለበት፣
ያፍረጥማል።
ምንም ሌላ ምርጫ የለውም እና አያያዙ ከበፊትም ጀምሮ ግልጽ ነበረ። አሁን ለምሳሌ የአዲስ አበባ ማስተር ፕላን ነበር አንደኛው ጥያቄ። እንግዲህ የኦሮሚያው እንቅስቃሴ ሲጀመር እሱ ወዲያው ማስተር ፕላኑን አንስተናል ተባለ። ግን ኦሮሞ ወገኖቻችን ያንን መልስ አምነው ተቀብለውታል። አላመኑትም እኮ ምክንያቱም በሬዲዮ ነው የተነገራቸው። መሬት ሲያጡ ቤታቸው በአካል ነው የሚያጡት። መሬት ሊያሳጣቸው የተዘጋጀው አዋጅ ሲነሳ ግን ለነሱ አልተነገራቸውም። እንደ ማንኛውም ሰው ነው በሚዲያ የሰሙት። መሬታቸውን ሲነጥቋቸው የነበሩት ሰዎች ናቸው፣ ራሳቸው ናቸው በቃ አዋጁን ትተነዋል ግዴላችሁም ያሏቸው። ለምን ያምኗቸዋል? ለህዝቡ እኮ ክብር ተሰጥቶ ሄዶ በደንብ አልተነገረው።
እርምጃ ተወስዶ እንኳን ከሆነ አመኔታን በሚያሳድር ተቀባይነትን በሚያመጣ መንገድ አይደለም የተያዘው ነው የምትለን?
አይደለም፣ አይደለም። እኔ እንደውም አንዱ በጣም ትልቁ ችግርና አሁን ከዚህ ቁልፍ ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ያው ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል፣ መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ 1 ሚሊዮን ጉባኤ ከፌዴራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም። ምክንያቱም እየተሰበሰቡ ካድሬዎች የሚሉትን ማዳመጥ ወይም ለተወሰኑ ሰዎች ብሶታቸው እንዲናገሩ መፍቀድ ላለፉት 210 ዓመታት ያየው ነው ሰው ለውጥ አልመጣም ብሎ ነው የሚያምን እና ሪሊ ኢህአዴግ ጉዳዮችን የሚይዝበት መንገድ ካልቀየረ ምናልባት አሁን ማድረግ ይችላል የምንለውን ነገር ሁሉ ሊያደርግ የማይችልበት ጊዜ ሊመጣ እንደሚችል ይስማኛል።
ለሚቀርቡ ለተነሱ የህዝብ ጥያቄዎች ተጨባጭና ተግባራዊ የመፍትሄ እርምጃዎች በመውሰድ አመኔታ መፍጠር ሁነኛ መንገድ ነው ብለሃል መስፍን። አርጋው ይሄ ውይይት የሚቀጥል ነው። የመገናኛ ብዙሃንን እናንሳ እንጂ ተዛምደው የሚነሱ ሌሎች ጉዳዮችን መነካካቱ አልቀረም። ቀድም በአዋጁ አንቀጽ የተጠቀሰ ከተከለከሉ ነገሮች ውስጥ የተነሳ ማየትና መስማትን መከልከል ነው የሚለው ቀደም ብዬ እንዳልኩት ምናልባትም የመጨረሻው ሊከለከል የማይችል ነገር ነው የተከለከለው። ያ ሰው የተፈጥሮ ስሜቶችን ክፍት ከማድረግ ውጪ በቀጥታ ምንም ማድረግ የሌለበትን ነው የተከለከለውና እንዴት ነው መከልከል መፍትሄ ሊሆን የሚችለው? ምን መሆንስ ይችል ነበር? በበኩልህ የምታከለው ካለ የመጨረሻ እናድርግ።
አዎ ያው መከልከል እንግዲህ በስልጣን ላይ ያለው መንግስት ዋና አባዜ ነው። ብዙ ነገሮች ናቸው የተከለከሉት ባለፉት አመታትና አሁን ማየትና መስማት እነዚህ የተወሰኑ የተጠቀሱ የመገናኛ ብዙሃን እንደውም አጋጣሚ ሆኖ በስም ከተጠቀሱት የመገናኛ ብዙሃን ውጪ ሌሎችም የሚል ቃል አይቻለሁ።
እነማን እንደሆኑ ያልተነገረ አለ ሌሎችም
ነው። ስለዚህ ማንኛውም ሚዲያ እየተከታተለ ያለ ሰው ወይም ከዌብሳይት ላይ የሆነ ነገር ዳውንሎድ እያደረገ ያለ ሰው ሁሉ እንደው አይቻለም ነው። ይሄ ባለዋጭነትም አለበት እንደው በጣም ብዙ ፍረት የተቀላቀለበት ነው እና ግራ የገባቸው እንደሆነ የሚያሳይ ነው። ለኔ የሚቻል አይደለም። እንደውም ለኢሳትና ለኦሮሞ ሚዲያ ኔትወርክ ትልቅ ማስታወቂያም እንደሰሩላቸው በአገኘው አጋጣሚ ሁሉ እድሉ ያለው ተማሙቶ ለመከታተል የሚፈልገው እነዚህን ሚዲያዎች ሁሉ ሊሆን ይችላል። ምክንያቱም የመከልከሉ ውጤት ይሄ ነው የሚሆነው። ከዛ ባሻገር ክልከላ ነገሩን የሚያባብስ ነው፣ ወደ አደገኛ መንገድም የሚወስድ ነው። በአንድ በኩል በዚህ ጊዜ ነገሮችን የምታናፈስበት ሀገሪቱ አሁን አደባባይ ወጥተን የምንናገራቸውም የማንናገራቸውም ብዙ ፈተናዎች አሉባት። አሁን በዚህ ሰዓት የመገናኛ ብዙሃን በጣም ወሳኝ ሚና ሊጫወቱ የሚችሉበት አስፈላጊ የሆኑበት የተለያዩ ሐሳቦች ወደ ገበያው ወጥተው እንዲሚደመጡበት የባላንጣህም ሐሳብ የባላንጣህን ሐሳብ በሌላ የተሻለ ሐሳብ ስታሸንፈው ወደ ተሻለ መፍትሄ የሚኬድበት ነው እና ይሄ አልሆነም። በኢትዮጵያ እንዳይሆንም ያው የኢህአዴግ ባህሪ አይፈቅድም። ሚዲያን እንደ ጠላት እንግዲህ ከተራው የኢህአዴግ ካድሬ እስከ ከፍተኛው ባለስልጣን ድረስ ሚዲያ የሚባል ኢህአዴግ ከሚቆጣጠራቸውና እንደፈለገ ከሚያደርጋቸው ሚዲያዎች ውጪ ያለ ሚዲያ በሙሉ ጠላት ነው ተብሎ በአይዲዮሎጂካል በፖለቲካ ፕሮግራማቸው ላለፉት በርካታ ዓመታት ሲነገራቸው ስለቆየ ይህንን ትክክል እንደሆነ ሐሳብ አድርገው የሚወስዱበት ደረጃ ድረስ ደርሷል። ስለዚህም ይህን መስማት አይችልም፣ ይህንም መከታተል አይቻልም የሚለው የሚመነጨው ከዛ አስተሳሰባቸው። ግን ይቻላል ወይ? አይመስለኝም። እንደውም ሀገሪቱን ፈለጠ ወደ ሌላ አዲስ ጨለማ ዘመን ነው የሚወስዳት። በአንደኛው ክፍለ ዘመን ይህን አትስሙ፣ ይህን አታድርጉ። እኔ እንደ ምሳሌ በቀጥታ ላይ ገናኝ ይችላል። የአሜሪካ ዋና አብይ ጠላት የሆነው አሸባሪ ቡድን አልቃይዳ በየወሩ መጽሔት ያሳትማል። የመጽሔቱን ስም አልጠራውም፣ ግን ይሁንና መጽሔቱን ሰዎች እየወሰዱ እንደሚያነቡ ይህንን በማንበባቸው ግን ማንም እንደማይጠይቃቸው አውቃለሁ። እና ይሄ የሚፈቀድበት ዓለም አለ። የአሜሪካ መንግስት ከአልቃይዳ ጋር ወዳጅ ስለሆነ
የታወቀ አሸባሪ ወገን ለጥፋት የሚያሰራጨው ነገር እንኳን የሰዎችን መብት በመገደብ ሳይሆን ሰዎች አውቀው በራሳቸው ምርጫ እንዲተው ወይም እንዲያነቡ ወይም አውቀው ደግሞ ትክክለኛውን ነገር እንዲከተሉ የሚፈቀድበት መሆኑን ነው የምታስታውሰን።
አዎ፣ መንግስት እኮ አገልጋይ ነው። መንግስት እኔም ማነበውንም አላነበውንም የሚያርጥልኝ አካል አይደለም። መንግስት እዛ የተቀመጠው ተርም አለው። በቃ እንደው ሌላውን ትተን ሀገሪቱ ውስጥ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው መንግስት የተቀመጠበት ተርም አለ። እዛ ከዛ መውጣት የለበትም። ከዛ ደንብና ስርዓት ወጥቶ እኔ የማደርገውን የሰዎች ደግሞ ኢንዲቪጁዋል መሳለ ኢትዮጵያ አንዱ ትልቁ ኮንፊውዥን ይሄ በቡድንና በግለሰብ መብት መካከል ያለው የሚዛን መታጣት ነው እና የግለሰብ መብት የላቀ መብት ነው እና ያንን እንደው ያለ መገንዘብም አለ። መቼስ እንደዚህ የተፍታታ የተቀናጣ ክርክር የምናደርግበት አይደለም። አሁን የግለሰብ የማነበውን አትንኩብኝ የምንልበት ደረጃ አለመድረሳችን እጅግ ያሳዝነኛል። እኔ እሱ ደረጃም አልደረስንም። ኢቭን መጠየቁም እኮ ነው ነውር የሆነው። አሁን ይሄ እኔ መብቴ ነው ብሎ የምንከራከርበት እኳ የለንም፣ አደባባይ ቦታ የለንም። ይሄ ነው ትልቁ ችግር እና መብት እንደሆነ እንኳን አልታወቀም። ወደ ምንድን ነው ቀጥታ ወንጀል ሲያደርጉት እረ ተው ወንጀል ነው ብሎ እንኳን የሚጠየቅበት ቦታ የለም። ያው እንዳሻቸው ኢትዮጵያ ውስጥ ብዙ አይነት አፈናና አምባገነን ስርዓቶች አይተናል። ኢህአዴግ ወደ ላቀ ደረጃ አሸጋግሮታል ይህንን አምባገነን
መልካም
ሉላ ሁለት ነገሮች ልጨምር እዚህ ላይ አንደኛው ስለሚያስቅ ነው አንደኛው በጣም ስለሚያሳዝን ነው የምጨምረው የአስቸኳይ ጊዜ አዋጁ ላይ በዚህ በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስት የሚባለው የተያዙ ሰዎችን የታድሶ እርምጃ ወስዶ ሊለቃቸው ይችላል ይላል እና የታድሶ እርምጃ ምንድን ነው ጠበል ነው ግርፋት ቶርቸር ነው የሚያሳዝን ገጽታም ቢኖረው ግን በጣም ያስቃል በአዋጅ ነው እንግዲህ ያው እና አንድ የያዘህ የፖሊስ ወይም የጦር ሰራዊት አካል ገርፎ ሊለቅ ይችላል እና ሪፖርት ሲያደርግ ተይዞ ነበር ታድሶ ተደርጎለት ተለቋል ብሎ ነው ሪፖርት የሚያደርገው ምክንያቱም ታድሶ እዚህ ውስጥ ትርጉም አልተሰጠው ይሄንን ልተወው ሁለተኛው ብዙ ጊዜ የአሜሪካ ድምጽ ሬዲዮ ብዙ ቃላትን ወደ አማርኛ የአማርኛው ፕሮግራም ወደ አማርኛ ሌሎችን ቋንቋዎች ወደ ራሳቸው ቋንቋዎች መተርጎም ጥረት የማድረግ ፖሊሲ ስላላችሁ በጣም ጥሩና ማከብረው ፖሊሲ ነው ይሄንን ኮማንድ ፖስት የሚል ያመጡትን እንትን ባትጠቀሙበት እንዶም ኮማንድ ፖስት ሴክሬታሪያት ሁሉ ብለዋል አሁን መግለጫዎቹንም ገብተህ ማየት ትችላለህ እና ኮማንድ ፖስት ማለት የእዝ ጣቢያ ወይም የእዝ መምሪያ ማለት ነው በአማርኛ ወይም ኢትዮጵያ ውስጥ 80 ምናምን አይነት ቋንቋ አለ ለምን ከነዛ ቋንቋዎች አይመጣም እና ባዕድ የሆነ ከህዝብ በጣም የራቁ ሰዎች መሆናቸውን አንዱ የሚያሳየኝ ይሄ ነው እና እንደው ባትጠቀሙበት እናንተም ይሄንን ሲያሜ ምንም አያጉድ
ለመስማማቱ ፈጥናለሁ ባዕድ ቃላትን እንደውም የሚያደናግሩ ትክክለኛ መሰረት የሌላቸው ካላቸውም ሌላ ሰው በግልጽ አዋጅን ያህል ነገር አውጥተ ሰው በመጨረሻው ግልጽ መንገድ እንዲረዳው የምትፈልገውን ነገር የሚያደናግር ቃል መጠቀም ባዕድነቱን ለምን እንደሚፈልግ በማይገባን በሌሎች ብዙ ነገሮች ላይ እንደሚደረገው ተመጣጣኝ ወይም የተሻለ አማርኛ ቃል ያላቸውን ሳይቀር በእንግሊዘኛ በግድ ጥረን የምናደርግበት ሁኔታ ባለፉት በርካታ አመታት የታየ ነው ይሄም አንዱ ነው ብለን መስማማት እንችላለን ያለ ጥርጥር ይሄንን በዚህ መንገድ በማየት አለመረዳት የሚቻል አይመስለኝም መስፍን አመሰግናለሁ ድህረ አስቸኳይ ጊዜ አዋጅና የመገናኛ ብዙሃን እንዲሁም የዜጎች መሰረታዊ የንግግር መብቶችን አያያዝ አስመልክቶ ለመንደርደሪያው ያደረግነው ውይይት ነው በሌላ ፕሮግራም በቅርቡ መልሰን እንደምናገኛችሁ ተስፋ አድርጋለሁ በድጋሚ አርጋዋሽ እኔ መስፍን ነጋሽ እግዜር ይስጥልኝ
እናመሰግናለን እኛም